ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተብኝ እንደምን አመሻችሁ ወንድሞቻችን። ዛሬ ረቡዕ የካቲት 20 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። የሀገራችን የወደፊት ዕጣ ከድጡ ወደ ማጡ እየሆነ ችግሮቿ ፈርጀ ብዙ ሆነዋል። ህዝብ አንድ ሆኖ ወያኔን ሊያስወግድ በተዘጋጀበት ወቅት አንድ አፈጮሌ ዘረኛ ኢትዮጵያ እያለ ያላዘነ ያዞምባ ያነባ የቀንጅቦች ነን እያለ ብዙ አላዋቂዎችን እና አውቋበድ ምሁር ተብዮችን እንዲከተሉት አድርጎ ብዙ ጥፋት ደርሷል። አሁንም የትግልን አቅጣጫ አስተካክሎ የኢትዮጵያና ኢትዮጵያዊነት ዋና ጠላት የሆነውን ኢህአዴግን ለማስወገድ አረፈደም። ጣላቶቻችን በመደመር ስም አወናብደው እንደከፋፈሉንና እርስ በርስ እንዳጋጩን የምናስታውሰው በአፍረት ነው። ካለፈው ከባድ ስህተታችን ትምህርት ወስደን በትንሹም ቢሆን ለጸረ ኢህአዴጉ ትግል አስተዋጽኦ ማድረግ ከቀጣይ መፈናቀልና መከራ ያድነናል። በዛሬ ዝግጅታችን በውሸት ክምር የተገነባውን የሹሙን አገዛዝ በሚመለከት ሐሰቱ ስለበዛ እውነቱ ሆነዋዛ በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን አጥታ እናሰማለን። ወያኔ የቋጠረውን ለመፍታት ኢትዮጵያዊ ሆኖ መደራጀት ይጠይቃል በሚል ርዕስ የቀረበው ጽሑፍ ይከተላል። በመጨረሻም መፈናቀልን በሚመለከት በ2004 ዓ.ም ተመረጠ አስተላልፈነው በነበረው እውነታ ክፍል 1 ፕሮግራማችን ይጠናቀቃል። በክፍል 2 ፕሮግራማችን በአቤ ጉበኛ የተደረሰውን አንድ ለናቱ መጽሐፍ ትረካ ክፍል 15 እናቀርባለን። ዝግጅታችንን የምንጀምረው በዕለቱ ዜና ይሆናል። በልቅጣፎ ከተማ ሲካሄድ የቆየው የዜጎችን ቤት የማፍረስ ሥራ የተጠናቀቀ መሆኑን የከተማው አስተዳደር ኃላፊዎች ገልጸዋል። እስካሁን ድረስ 1800 ቤቶችና 1000 የሚሆኑ አጥሮች መፍረሳቸውን ገልጸው ከፈረሱት ቤቶች መካከል 800 የሚሆኑት ነዋሪዎች የነበሩባቸው 1000 ደግሞ ነዋሪ የሌለባቸው ናቸው የሚል መግለጫ ሰጥተዋል። ባለፈው ሳምንት በነበሩት ጥቂት ቀናት ውስጥ ብቻ 3685 ቤቶች የፈረሱ መሆናቸው የሚታወቅና ተደጋግሞ የተነገረ ሲሆን በጠቅላላው የሚፈርሱት ቤቶች 12000 መሆናቸውን ባለስልጣኖች ሲናገሩት የነበረ መሆኑም ይታወቃል። ቤታቸው የፈረሰባቸው በርካታ ዜጎች በቤተክርስቲያናትና በመስጊዶች ተጠልለው በከፍተኛ ችግር ውስጥ የሚገኙ ሲሆን እስካሁን የከተማ አስተዳደሩም ሆነ አገዛዙ እርዳታ እንዳላደረጉላቸው ተፈናቃዮቹ ተናግረዋል። በተመሳሳይ የወላይታ ሶዶ ከተማ አስተዳደር በህገወጥ መልኩ ተገንብተዋል ያላቸውን ቤቶች ማፍረስ መጀመሩ ተነገረ። የቤት ማፍረሱን የተቃወሙ ወገኖች አደባባይ ወጥተው ተቃውሟቸውን ያሰሙ ሲሆን ከጸጥታ ኃይሎች ጋር በተፈጠረ ግጭት በህይወትና በንብረት ላይ ጉዳት የደረሰ መሆኑን ከቦታው የተገኘው ዜና ይገልጻል። በኢሉባቦር ዞን መጡ ከተማ ከፍተኛ ቦታ ላይ ተሰርቶ የነበረ አንድ የንግድ ድርጅት የግንባታ ጥር በመደምረሱ ምክንያት በረባዳ ስፍራ ላይ በነበረው መኖሪያ ቤት ላይ ጉዳት አድርሶ በቤት ውስጥ የነበሩ አንድ እናትና 6 ልጆቻቸው በእንቅልፍ ላይ እንዳሉ ህይወታቸው አልፏል። በቅርቡ የጸደቀውን የስደተኞች አዋጅ በመቃወም በአዲስ አበባ ከተማና በጋምቤላ በድጋሚ ሰልፍ ለመውጣት እንቅስቃሴ እየተደረገ መሆኑ ተገለጸ። ከዚህ ቀደም በአዲስ አበባ ከተማ ሰልፍ ለመውጣት ሞክረው የክልሉ ነዋሪዎች አይወክሉም ሌላ አጀንዳ አላቸው በሚል ምክንያት የጸጥታ ኃይሎች ሰልፉን እንዲበተን ያደረጉ መሆኑ ይታወቃል። በ2012 በጋምቤላ ያለው የህዝብ ቁጥር 300 ሺህ መሆኑንና በክልሉ በሰባት መጠለያ ውስጥ የሚኖሩት ከ400 ሺህ በላይ የሆኑ ስደተኞች በአዋጁ መሰረት የተለያዩ መፍቶች ከተሰጣቸው ለክልሉ ህዝብ አደጋ ይፈጥራል የሚል አቋም የሰልፉ አስተባባሪዎች ሲገልጹ ቆይተዋል። ከጥቂት ጊዜ በፊት ባገዛዙ የተቋቋመውን የወሰንና የማንነት ኮሚሽን የወያኔ ቡድንና የትግራይ አካባቢ አስተዳደር በይፋ መቃወማቸውና በትግራይ ተግባራዊ እንደማይሆን መግለጻቸው የሚታወቅ ሲሆን ይህን ጉዳይ አስመልክቶ የትግራይ ክልል ለፌዴሬሽን ምክር ቤት አቤቱታ ማስገባቱ ተነገረ። አቤቱታውን በፌዴሬሽኑ ምክር ቤት ስር ያለው የህገ መንግስት አጣሪ ጉባኤ በቀጥታ ምላሽ ሊሰጥበት ወይም ወደ ፌዴሬሽኑ ምክር ቤት ጠቅላላ ጉባኤ ሊተላለፍና ውሳኔ ሊሰጥበት ይችላል ተብሏል። የፌዴሬሽኑ ምክር ቤት የኮሚሽኑ አቋም ትክክል ነው ካለ የትግራይ አካባቢ አስተዳደር ይቀበላል ወይስ አይቀበልም የሚለው አጠያያቂ ሲሆን የኮሚሽኑን መቋቋም ህጋዊ አይደለም የሚል ውሳኔ ከወሰነ ደግሞ በአገዛዙ ላይ ከፍተኛ ተጽዕኖ ከመፍጠሩ በተጨማሪ ሌሎች እንቅስቃሴዎችንም ሊጋብዝ ይችላል የሚሉ ክፍሎች አሉ። ማክሰኞ 415 ኢትዮጵያውያን ስደተኞች ፑንትላንድ ከተባለው የሶማሊያ ግዛት ወደ ሀገራቸው የተመለሱ መሆናቸው ታውቋል። ስደተኞች ወደ ተለያዩ አረብ ሀገሮች ባህር አቋርጠው ለመሄድ ፑንትላንድን መሸጋገር ያደረገው እንደነበር ይታወቃል። ስደተኞቹ ለረጅም ጊዜ በእስር ላይ እንደነበሩ የተገለጸ ሲሆን ፈቃደኛ በመሆናቸው መመለሳቸውንና ሌሎች 517 ስደተኞች ደግሞ ለመመለስ ዝግጅት ላይ መሆናቸው ተነግሯል። የስደተኞቹን ጉዞ ባመቻቸው የዓለም አቀፉ የፍልሰት ድርጅት አማካኝነት 600 ስደተኞች ከሳውዲ አረቢያ መመለሳቸውን የሚገልጽ ዘገባ መቅረቡ ይታወሳል። በናይጄሪያ በተካሄደው ብሔራዊ ምርጫ የአሁኑ ፕሬዝዳንት ሚስተር ቡሃሪ ማሸነፋቸውን የአገሪቱ የምርጫ ኮሚሽን ይፋ አድርጓል። ፕሬዝዳንት ቡሃሪ የሚመሩት አል ፕሮግረሲቭ ኮንግረስ ፓርቲ ከ36 ግዛቶች መካከል 19ን ሲያሸንፍ የአቲካ አቡበከር ፒፕልስ ዲሞክራቲክ ፓርቲ ደግሞ 17 ግዛቶችን ያሸነፈ መሆኑ ተገልጿል። ሚስተር ቡሃሪ ተፎካካሪያቸውን አቲካ አቡበከርን በ4 ሚሊዮን የድምጽ ብልጫ ማሸነፋቸው ቢነገርም ተቃዋሚው ውጤቱን ያልተቀበሉት መሆኑ ታውቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። ሐሰቱ ስለበዛ እውነቱ ሆነ ዋዛ የረቡ የካቲት 20 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሐተታ ወያኔም ሹሞቹም የውሸት ቋት መሆናቸው ምንም ክርክር የሚፈልግ አይደለም ስለነመለስ መቀደድ እዚህ እናውሳካልን ሰዓታት ልናጠፋ ነው የማያውቀው የለም ላለፉት 27 ዓመታት ሹሙ ከመጣ ጀምሮ በአምስት አቅጣጫ ነው ሲተረተር የቆየው ተራ ዲስኩር ውሸት በገፍ ይህን ሊረዱት ደግሞ አሜሪካ አማካሪዎች ብሎ ልኮለት ሲቃኙት ከርመዋል ቅኝታቸው ግን አሜሪካዊ በመሆኑ በአገራችን እንዳልሰራ ሁሉ ያውቃል ለአረብ መሪ የታክሲ ሾፌር መሆን ወይም ለኢሱ ተብየው አድሮ ሻይ ብስኩት አቅራቢ መሆን ከኢትዮጵያ ግምት ውርደትና ቅሌት እንጂ የሚደነቅ አይደለም ሹሙና ጓደኞቹ በሐሰት ቡልኮ ተጠቅለው ሐሰት እየጠረቁ ህዝብን አወናብደው ሊገዙ የወሰኑ ናቸው በለገጣፎ በተለይ አማራውን በማፈናቀልና ለሞትም በመዳረግ የደረሰውን ግፍና የታየውን ጭካኔ ሁሉም ሰምቶታል አይቶታል ይህ ግፍ የተፈጸመው በሹሙ ተከታዮችና ኦሮሞ ብሔረተኝነት መሰረት እንደሆነ ማንም ያውቃል ይህም ሲገለጥ ሁኔታውን ለማብረድና ሰውን ለማደናገር ሹሙ ባደረገው ንግግር በለገጣፎ ህገወጥ ማፈናቀል መካሄዱን መጥቀስ ራሱን ትቶ በለገጣፎ ሰሞኑን አንድ ነገር ሆነ በሚል ሊያልፈውና ህዝብንም ሐላፊ ያደረገኝ ከኔ ብዙ ስለሚጠብቅ ነው ብሎ መመጻደቁን መረጠ ማለት የነበረበት ይህ አይነቱ ዘረኝነት ይወገዛል ለተጎዱት ካፋ ይከፈላል አፈናቃዮቹ ተይዘው ለፍርድ ይቀርባሉ የሚለው ነበር ነገር ግን ጸረ አማራ ጸረ ህዝብ ማፈናቀልና ግድያን ያካሄዱት ራሱ የሾማቸው ባለስልጣኖችና አባሎቹ በመሆናቸው በህረተኛውን እርምጃ እሱም ሌሎቹም በጥብቅ የሚደግፉት በመሆናቸው ምላሱ ተቆለመመች እየተካሄደ ያለውን በህር ተቀስ እርምጃ በሰፊው እያየነው ነውና ሹሙ ከነጓደኞቹ ተጋልጧል የኦሮሞ ህዝብን አይወክሉም ግን በስሙ ወሮበላዎችን አሰማርተው በተለይም ከማራው ጋር ሊያዳሙት እየጣሩ ናቸው የሹሙ አጋር የተባለው ሰው በቅርቡ ወደ 5000 የተፈናቀሉ ኦሮሞዎች በአዲስ አበባ በቋሚነት ይሰፍራሉ አለን ከሶማሊዎች ጋር በነበረው ግጭት የተፈናቀሉት ኦሮሞዎች አዲስ አበባ ቤት እየተሰራላቸው ነው የኦነግ ጦርና አባል የተባሉትም አዲስ አበባ ሊሰፍሩ መሆኑ አልተደበቀም በዚህም በዚያም የአዲስ አበባን ህዝብ ቁጥር በሚመቻቸው መልኩ አዛብተው ሊገኙ መሆኑ ምስጢር አይደለም ተራጮሌነት የተወገዘ ጠባብነትና ዘረኝነት ይኩሉ ዛሬ ለህዝብ ግልጽ ሆኗል የሹሞቹ ጭምብል ወልቆ ዘረኛና አፍጠሊታ ገጽታቸው በሁሉም እየታየ ነው ከዚህ ሁሉ በኋላ ዛሬም ሹሙን የሚያወድሱ ካሉ ፍርፋሪ ፈላጊዎችና ዘረኞች ጠባቦች ብቻ ናቸው ህዝቡ ግን ከዚህ አይደመርም ስለዚህም በጊዜ የትግል ክንዱን አጠንክሮ እነዚህን ጉዶች በሁሉም ፈርጅ ታግሎ ማስወገድ አለበት ጊዜ ካገኙ ኢትዮጵያን ሊያጠፉ መሆኑ ምንም አያጠራጥርምና ነው የሹሙ ምላጭ ምላስ ዶልድሟል በቃ ውሸት ይባል መፍትሄው ያው ሁሉን አቀፍ የሽግግር ሂደት ነውና ይህን አማራጭ አጥብቀው ይቃወማሉና ኢትዮጵያና ህዝቧ ከሹሞቹ ይቃረናሉ አምባገነንነት ሊቀጥል እየዳዳ ነውና በህዝብ የጋራ ትግል መደናቀፍ አለበት ለአመታት ህዝብ የታገለው ኢህአዴግ የተባለውን ጉድ ለማስወገድ ነውና ደሙን አፍሶ አይኑ እያየ ኢህአዴግ ሊቀጥልበት አይችልም አይፈቅድም ማለቱ የተሻለ ይሆናል ሹሞቹ ኢትዮጵያን ወደ አስከፊ እርስ በርስ ጦርነት ሊወስዱ እየጣሩ ናቸው ሐቀኛ አቅዳቸው ይህ ነው ጠባብ ብሔረተኛነት መለያቸው ስለሆነ ህዝብን ማፈናቀል መበደልና መግደላቸው ሊያስገርመን አይችልም የተፈናቀሉ አማራዎችና ጌዲዎች ረዳታቸው ሲሰቃዩ የተፈናቀሉና ሌሎች ኦሮሞዎችን በአዲስ አበባ በንክብካቤ ማስፈር ትርጉሙ ሊጠፋን አይችልም ሹሞቹ የኢትዮጵያ ሳይሆን የጎጥ መሪዎች ናቸው ማንም ያልመረጣቸው ውራጅ ወያኔዎች ናቸውና ማንንም ህዝብ የሚወክሉ አይደሉም ሽንኩርት የባህሪውን ይሸታል ነውና ሹሞቹ የምንጠየፈው የወያኔ ጣራን ቢኖራቸው አያስደንቀንም። የሹሞቹ ማንነት እስኪሰለቸን እየተነገረ ነው። አሁን ያለብን ግዴታ ስለተጨባጭ ሁኔታ ብዙም ማለት ሳይሆን ሁኔታውን መቀየርና ህዝባዊ ግባችንን መምታት ነው። ሹሙ በአሜሪካና ባረቦች የተሰየመብን አገልጋያቸው ነው። ሹሙና ጓደኞቹ ቢከፍቱት ተልባ ጠባብ ብሔረተኞችና ጸረ ህዝቦች ናቸው። ይህ ሀቅ ነው ዋናው። የህዝብም የሀገርም ሉዓላዊነት እየተካዱ ናቸው። መፍትሄ የሚሆነውን ሁሉን አቀፍ የሽግግር ሂደት አሻፈረን ብለው የነበረውን ሊያስቀጥሉብን አልመዋል። ወያኔም አማራውን ማጥቂያ አመቺ ጊዜ ያገኘው ብሎ እንኳን እነ ወልቃይትን ሊለቅ መተማንም የትግራይ እያለ ነው። ሴራው በስፋት መጎንጎኑን መረጃዎች ይነግሩናል። የተቃቀፋቸውን ሹም ምሱን ሊሰጡትም እቅድ እንዳላቸው ሚስጥር አይደለም። ስንገፋ፣ ስንበደል፣ ስንገደል ከንፈር መጠጣና ለቅሶ ምለላው ከቶም የሚያዋጣ አይደለም። 27 ዓመታት ወያኔ ሲሰለቅብን አይተናል። ሹሞቹም ህዝብን ከፋፈልን በሚል ብጤያቸውን በየቦታው ሹመው በቃላት ድለላና ሸፍጥ እየተጫወቱብን ናቸው። መፍትሄው ያለው ግን በህዝብ እጅ ነው። ትግልን ታይቶ ባልታወቀ ደረጃ ማፋፋም፣ ለሹሞቹና ለወያኔ ያደሩ ቡድኖችን ሁሉ ከጎን ማራቅ፣ ማውገዝ፣ አምሮ መታገል ያስፈልጋል። አስቀድሞ መከወን አሾክሾክዩን ነው ተብሎ የለ? እነማን እንደሆኑ እነዚህ በህዝብ መሃል እየተሽለኮለኩ ለጨቋኞቹ የሚያገለግሉትን ሁሉ ህዝብ ያውቃቸዋል። የቀረው ተገቢውን እርምጃ መውሰዱ ላይ ነው። ወያኔን ለቀውስ የዳረገው የህዝብ መተባበርና በጋራ መታገል በመሆኑ አሁንም ይህ ሁኔታ እውን መሆን አለበት። በዚህ መስክ የኢትዮጵያ ወጣቶች ኃላፊነትና ግዳጅ ከፍተኛ ነው። 40-40-20 የዘረኞች ሁለገብ ፈሊጥ ውድቅ መሆን አለበት። ከጋራው ትግል አንጻር ይህን ኢትዮጵያዊ ትግል የትግራይ ተወላጆች ተካፋይ እንዲሆኑ መጣር ተገቢና አስፈላጊ ነው። ወያኔ ደጀኔ ከሚለው አውጥተን ነጥለን እርቃኑን ማስቀረት አለብን ማለት ነው። ይህ የህዝብ ግዳጅ እንጂ ሹሞቹማ ሆዲብቸው ነው። አገር ወዳድ ድርጅቶች ዳተኝነቱን ትተው የያዛቸው ከሚመስለው እንቅልፍና የኤሊ ጉዞ ተላቀው ህዝባችንን ለትግል ማደራጀትና ኢትዮጵያዊነትን ማጠንከር ይገባቸዋል። ለትግል ስልት እንግዳ አይደለንም። ሁለገብ ስንል የቆየነውም ይህንን በማወቅ ነው። ሰላም ብለው ሊሰብኩን አንፈቅድም። ሰላም ከፈለክ ለጦርነት ተዘጋጅ የተባለውን እውነትነት በሚገባ አይተናል። ለውጥ አመጣን ብለው ቀንበራችንን አጠበቁ እንጂ ሰላምና እድገትን አላመጡልንም። ስለዚህም አምረን ልናገላቸው የግድ ነው። የዘረኛውን ማንነት ሊቀይሩ ተነሱ እንጂ ዘረኝነትን አላስወገዱም ወይም የደነገጉትን አልሻሩም። የዘር ፓርቲዎች አይኖሩም ሲል ዋሾሹም የቀላመደው እርስ በርሱ የሚቃረንና ከተጨባጭ ስራቸው ጋር የማይጣጣም መሆኑን ከወዲያው አይተንበታል። የባጥ የቆጡን ቅብጠራ በተለይ የወያኔን የጎሳ ፌዴራሊዝም ማንም ነክቶብን ብሎ ሳይውል ሳያድር ውዳሴ በስቶ ሐቁን መረዳት ያቃታቸው አሉና እንጂ ሹሞቹ ጥራዝ ነጠቅ፣ ለመሪነት ችሎታውም ብቃቱም የሌላቸው ናቸው። ራሳቸውን በወንጀለኞች፣ በውሸት ቡድኖች፣ በገንጣዮችና በአሶሳ በደኖ አውሬዎች ከበው የጠባብነት አረፋን ከመድፈቅና ህዝብን ከማፈናቀልና ከመግደል ውጭ ምንም እርባና ያለው እርምጃ ሊወስዱም አልቻሉም። ጸረ ህዝብ አዋጆችን ሻሩ። ሁሉንም የፖለቲካ እስረኞች ለቀቁ። ህጋዊ የሙያ ሲቪክ ማህበራትን ህጋዊነት ተቀበሉ። እስረኞች ላይ ግብረትየል መፈጸም ቆመ። እነ ቅሊንጦና ዝዋይ ወዘተ ተዘጉ። የጎንደር ወሎ መሬት ተከበረ። ከረሃብና ከኑሮ ውድነት ሚሊዮኖች ዳኑ። የለየላቸው የሙስና ተጠያቂዎች ተያዙ። አዜብ ተፈናቀለች ወይስ አረብ አገር ስትተሰቃይታ ሰርታ የአረቦችን ዘረኝነት ተሸክማ ገንዘብ ሰብሰብ አርጋ በለገጣፎ ቤት ገዝታ በኦህዴድ ቤቷ የፈረሰው እህታችን? ዋናዎቹ ጥያቄዎች ተጠይቀው ሐቀኛ ምላሾች ሲሰጡ ሹሞቹ ወዳቂም ውዳቂም ሆነው ይገኛሉ። የህዝብን የጋራ ትግል ማጠናከር፣ ወጣት ሽማግሌው በተቃውሞ እንቅስቃሴ መሳተፍ ይኖርባቸዋል። ሁሉን አቀፍ የሽግግር ሂደት አሁኑኑ ዘረኝነት ያክተም ህዝብ ማፈናቀል ያብቃ አሁን ወቅታዊ መፈክሮች ናቸው። ወራይ ካቲት ያኔ በ1966 የግራ ትግልና ቀጣይ ተቃውሞን ውጤት ስርዓቱን በመጣል አሳይቶናል። እንደያኔውና ኋላም እንዳየነው ግን እንደላችንን እንዳንቀማ ደግሞ ተበቃር ገን መዘጋጀት የግድ ይሆናል። አድማ የሙት ከተማ አድማ ማቀብ በሽሞቹና በወያኔ ስርዓትና ተቃውሞቹ ሁሉ ላይ አሁንም እየነገዱብን መሆኑን መዘንጋት የለበትም። በቀን 1 ዶላር አዋጡ የሚሉን በቀን 10 ቤት ለማፍረስ ነውና እርዳታችን ለተጎዳ ወገናችን እንጂ ላገዛዙ መሆን የለበትም። በመሆኑም በዚህ ተልእኮ የተሰማሩት ሁሉ ጠለው እንዲወጡ መጥራትና እንቢም ካሉ ከህብረተሰቡ ማግለልና ማውገዝ አስፈላጊ ነው። በወያኔ ላይ ጀመረ ነው የነበረው ቆራጥ ትግል በኢህአዴግነን ባዮቹም ላይ ተጠናክሮ ይቀጥል። ኢትዮጵያዊነት ይጠናከር፣ ድንቁርና የሆነው ዘረኝነት ይውደም።
ስልቻ ቀልቀሎ ቀልቀሎ ስልቻ ስልቻ ቀልቀሎ ቀልቀሎ ስልቻ ለኛ የተሰጠን ያለን አንድ ምርጫ መጠንደስ የሌለው መደማመር ብቻ ስልቻ ቀልቀሎ ቀልቀሎ ስልቻ ሄዲያ ቢገለበጥ በርኖስ ያው በርኖስ ያነብን መከራ ያገራችን መቀነስ በሌለው ያዝነው መደመር ያለው ያለው ሶስት መንግስት ማንሰር እንደደ ካላይ አብያት ፍለፊቱ ጁሃር ሐላው ደብረ ሲሆን አቤቱ ፈጣሪ አቤቱ ያ ረቢ እንዴት ነው ይሆኑ ይቅርታ ተራው ቃል ለተበዳይ ካሳ ፍጹም ላይ ታሰብ ከቶም ላይ ነሳ አኖሊ አኖሌን መርቆን ክፍቱን ደብቆ አፉ በሉኝ ሳይል አይገባ ንስሐ ሲያፈስ የነበረ የሰው ደም እንደውሃው ኡስታዙም ዲያቆኑም ያንን ሳያስተምሩ ቄሱ ቀሳውስቱ ሼሁና አቡኑ ፓስተሩን ካሁኑ ቁጭ ብሎ ሳይመጡ ባጋጉን ስሌት ስለተለመሩ ወያኔ ወያኔን የሚያክል ክፉ ነብሰ በላ ሕፃናት ጨፍላቂ በድምር ተስታኮ ታዩ ሳይሆን ተጠያቂ አፏም በአደባባይ ዝንድ ተሰቀለ ንስሐም እንደዛ በኬሻ ታጅሎ ከጉድጓድ ተረታ እናም እኮ መጤና ነፍጠኛ በሚል ተፈርጀው ገደል ለተጣሉት በመንጫ ተቆርጠው ይቅርታ ይቅርታ ሳይተፍን ሮጠን በመደመር ቡራዩን ደገምነው ልክ እንደበደኑ አስፈርና ወጥተ ህዝባዊ አመፁ ላይ በረዶ ከምረን ያለምንም ጥይት በፎቶ ተማርከን አገርን የሚያክል አሳልፈን ሰጠን ሻሻመን ያዋሳን በሞት አጨልመን እርጉዝ ተደፈረ የተገላም ተጣለች አራስ ከነ ደሟ እንቡጥ ጥላ ሮጠች ስልቻ ቀልቀሎ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ብቻ ዳኛ በሌለበት ወጣቱ ተገሎ ሬሳው ክብር አጥቶ ድጋሚ ተሰቅሎ ህዝብ ደም አነባ ዓለም አለቀሰ ጸጉሩን እየነጨ ያለ ርኅራሄ ያለ ምንም ሀፍረት ዘረኛው ፈነጨ አፏን ተቀበረ ንስሐም ሰነነ ነፍስም ዋጋ አጣች ደምም ቀለም የሟች ቤት ጨለመ ገዳይ ቤት አበራ መቀነት የሌለው እንዲህ ነው ደመራ ሜዲያ ቢገለበጥ በርኖስ ያው በርኖስ ያለብን መከራ የሀገራችን ጦስ መግደል መግደል ፈሪነት ነው የሚሰጠን ምክር ገነት እንድንገባ ተጠምቀን በድምር ህይወት እየገበርን አንድም ሳንሰነዝ እናም ሟቹ ወደ መሬት ገዳይ ወደ ጣራ እነሆ ኢህአዴግ እንዲህ ነው ድመራ በእኛ ደም አስታቅሶ መጽሐፍ በገጃ እንግዲህ ኢህአዴጎች የተማረ በሬ ቀንበር ከረባቱ ከርሱን የሚሞላ እየተባራንቱ እስካላችሁ ድረስ የተጧሪ ወንበር ሰብቶ የሚያጭድ ክምሮ የሚወቃ ታዛዥ ወታደር እምቢኝ በቁሞቶ እሺ ብሎ ተገዥ እስካልጠፋ ድረስ አቦ 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 ይመቻችሁ ሲያሻችሁ በአህያ አልያም በፈረስ ዘርዘር አርጎንና እኮ ዘርዝሩብንና እናንተ ታረሱ እኛም እንታረስ ፍሬው ከገለባው ተጣርቶ ቀነን ስልቻ ቀልቀሎ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ብቻ አዎ መቀነስ የሌለው መደማመር
ወያኔ ቋጠረውን ለመፍታት ኢትዮጵያዊ ሆኖ መደራጀትን ይጠይቃል። በጎሳ በጎጥና በሃይማኖት ህዝብን መከፋፈል የወያኔ ስራ ነው። ዘመኑ ሁላችንም አንድ ሆነን ለአንድ ለአንድ ሰንደቅ ዓላማና ለአንድ ሀገር የምንታገልበት መሆን አለበት። አንዱ በጎጥ ሲነሳ ሌላው በጎሳ ራሱን መናጡ ግን ወያኔ በሰራው ሥራ እየተፈራራ እንዲከተል የሚረዳ የሙኞች ጉዞ ነው። ከጅ አይሻልዶማ የጎሳም ሆነ የጎጥ የፖለቲካ ያው የጓሮ ጨዋታ ነው። ዛሬ በተለይም ደግሞ በውጭ ሀገር የሚኖሩ ዜጎች በፓርቶክ በፌስቡክ እና በመሳሰሉት ማህበራዊ መገናኛ አውታሮች እርስ በርሳቸው መናቆር ብቻ ሳይሆን የጎሳን የጎጥ ፖለቲካን በማናፈስ ለአንድነት የሚዋጉትን ሲያወግዙ ማየት በጣም የወረደና የሚያሳፍር ወያኔያዊ ቅኝት ነው። የዛሬውን አድርገውና ያ ትውልድ ለሀገሩ ብሎ ራሱን አሳልፎ የሰጠ አስተምሮ ላሳደገው ህዝብና በአጠቃላይ ለሰው ልጅ ክብር መብትና ነጻነት መስዋዕት የሆነ ብርቅዬ ትውልድ ነበር ነው። ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ሆኖ የታገለው ክፍል የራሱን የግል ጥቅምና ፍላጎት ችላ ብሎ ለብዙሃኑ ለተበደለው ህዝብ አድልቶ ፋኖ ተሰማራ ብሎ ሲነሳ በዘር በቋንቋና በጎጥ ፖለቲካ ከሰከሩት ጠባቦችና ለስልጣን ከቋመጡት ባንዳ ምሁራን ሁሉ ላቅና ዘለግ ያለ ኢትዮጵያዊ አጀንዳ ይዞ ነበር የተነሳው። ታዲያ ዛሬ የዚያን ትውልድ ታሪካዊ ሚና ለማንኳሰስ የሚጥሩ ግለሰቦች እነማን ሆኑ? ለምንስ ይሆን የዚያን ትውልድ መነሻና መድረሻ ለራሳቸው ርካሽ የፖለቲካ ፍጆታ በሚጠቅም መልኩ አጣመውና አወላግደው የሚያቀርቡት? አረ ለመሆኑ በዚያ ዘመን የት ነበራችሁ? ያቀረባችሁት አማራጭስ ምን ነበር ተብሎ ቢጠየቁ መልሳቸው ምን ይሆን ነው ጥያቄው። ያ ትውልድ በተለይም የአባን ድርጅት ያጽውን የደርግን የወያኔን ጨቋኝ ስርዓቶች ሁሉ ሳይለሰልስ ሳያጎብድድና ደከመኝ ሳይል በጽናት ሲዋጋ ዛሬ ድርጅቱን እየተቹ ያሉ ሁሉ ደግሞ በአንድም ምክንያቱን በሌላው ለሶስቱ ስርዓቶች ያደሩ ወይንም ሁሉም ነገር ችላ ብለው የራሳቸውን የግል ኑሮ የኖሩ መሆናቸው ነው። እንጠያየካልን ሂሳብ እናወራድካልን የሞራል ጥያቄ ካንስታንና የእውነት መለኪያው ምን ይሆን ካልን መዘዙ ብዙ ነው። መሰናክሉን ሁሉ አልፎ በጽናት ቆሞ ለተወለደባት ሀገርና አብራኩ ተፈጥሮ ላደገበት ህዝብ ራሱን ቤዛ ያደረገ ማን ይሆን? ዛሬስ ማን ነው በጽናት ቆሞ ሀገራችን ኢትዮጵያን ከወያኔ ተምች ነጻ ለማውጣት እየታገለ ያለው? እንጠያየቅ። ሌላው ያ ትውልድ በተለይም ደግሞ ኢሃፓን ከሌሎች ልዩ የሚያደርገው በአፍ ሳይሆን በስራ፣ በመምሰል ሳይሆን በመሆን፣ በማስመሰል ሳይሆን በተግባር፣ በተጨባጭ በስብጥሩና ባወቃቀሩ ኢትዮጵያዊ ሆኖ መደራጀቱ ነው። በይዘትም ሆነ በቅርጹ በአይነትም ሆነ ባደረጃጀቱ ሰፊና ኢትዮጵያዊ ሆኖ መደራጀቱ ማለት ሙሉና ኮከበ ድምድም ኢትዮጵያዊነትን የሚያንጸባርቅ የኩራት ቋት ነው ማለት ነው። ማንነታቸውን ጥርጣሬ ውስጥ ካስገቡት የስነ ልቦና ቀውስ ሰለባ ከሆኑት ጸረ ኢትዮጵያ ግለሰቦች፣ ስብስቦችና የጎሳ ድርጅቶች ሁሉ የሞራል ልዕልናው ላቅ ያለና ያለባለቤቱ አይነድም እሳቱ እንዲሉ ማንነቱ ኢትዮጵያዊነቱ መሆኑን በደሙ እየጻፈ የቀጠለ ወለም ዘለም ሳይል ለመጣ ለሄዶ ሳያጎበድድ መርሁን እንደሸቀጥ በነዋይ ሳይለውጥ አቅጣጫውን ሳይስት ቃሉን ሳያጥፍ ኢትዮጵያዊነትን እየተከላከለ የቀጠለ ድርጅት ነው። አረ ለመሆኑ ኢትዮጵያን ለማፈስ በጠባዎችና በተገንጣዮች የተቀመረውን የወያኔን ህገ መንግስት ያልተቀበለ ብቸኛ ድርጅት ማን ይሆን? ወያኔን እንደ መንግስት ከመቀበል አልፎ ዲሞክራሲያዊ መንግስት ከማስመሰል በወያኔ ምርጫ ዙሪያ ሲቸለቸሉ የወቀሰና ለወያኔ ውጭ ጌቶች ሽፋን አትስጡ ሲል የመከረው የነበረው ድርጅት ማን ነበር? በቀቢሰ ተስፋ ገና ዘንቦ ተባርቆ ከአምስት ወይም ከስድስት ምርጫ በኋላ ወንበር ይደርሰናል በሚል ስሌት ሲባዝኑ የነበሩ ድርጅቶች፣ መሪዎችን አትተቹ ሲሉ የነበሩት ሁሉ ዛሬ ተመልሰው ኢሃፓን መተቸት ይችላሉ? ባጭሩ ኢሃፓ እንደ ድርጅት፣ ያ ትውልድ እንደ ትውልድ የጎሳ ስንክሳር ይዞ ከተነሳው ጠባም መንጋ ሁሉ የተለየ እርሙን በልቶ ካደገው ጸረ ኢትዮጵያ ተገንጣይና አጎብዳጅ ምሁር ሁሉ ላቅ ያለ ኩሩ ኢትዮጵያዊ ነው። ያ ትውልድ ብዙ ፈተና ቢገጥመውም ወሳኝና ፈታኝ ሁኔታዎች ባጋጠመው ቁጥር ጥለውት የሚወጡ ካሪዎች ቢበዙበትም ማጠፊያ ባጠረበት ቁጥር ውሃ በቀጠነ ቅራቤ የሚያበዙ ወላዋይ ግለሰቦች ቢያጋጥሙትም ህልውናውን ጠብቆ ብንቀጥልም ጠጅነን ብሎ ትግሉን የቀጠለ ኢትዮጵያዊ ኃይል ነው። ለዚያም ነው አፈገፈግን እንጂ አልሸሸንም፣ አንቀላፋን እንጂ አልሞትንም፣ ጊዜ አመጣን ጊዜ ሽሯል በሚል ፈሊጥ ግን እጃችንን አጣጥፈን በፍጹም አልተቀመጥንም ብሎ ጊዜው ሲያመች አለና ያለው። ተወደደም ተጠላም ጊዜውን ጠብቆ ወሳኝና ፈታኝ በሆነው ቦታና ሁኔታ አለና የሚል ድምጽ እየሰማን የጠላት ኃይል ሚዛኑ ሲያየልና ሲጫንን ማፈግፈግ እንደገና ተጠናክሮ ዘዋ ያመጣ ማድራጀትና ጠላትን መፋለም ዘመን የማይሽረው የትግል ስልት መሆኑ መታወቅ አለበት ብለናል። በውያን የምርጫ ባልትና ጋራዝ ዙሪያ እያማረቱ በሰላማዊ ትግል ስልት ስም ህዝብን ማማለልና ወጣቱን ከቁም ነገር በማዘናጋት አሉታዊ ሚና ሲጫወቱ ለቆዩት ግለሰቦች ስብስቦችና ድርጅቶች ሁሉ የምንለው ነገር ቢኖር ባጭር ታጥቆ ወኔውን ሰንቆና አሻፈረኝ ብሎ የተነሳውን ወጣት ተባብሩት ወይንም መንገድ ልቀቁለት። ዛሬም እንደተናንተናው ይህ አዲስ ትውልድ የጎሳ ፖለቲካ ኩርማን የጎጣ ፖለቲካ ሲሶ የሃይማኖት ፖለቲካ ግማሽ አፍራሽ መሆናቸውን ተገንዝቦ አንድነቷን ብሔራዊ ክብሯ ለተከበረችው ሙሉ ኢትዮጵያ እየታገለ ይገኛል። ታዲያ በጎሳ በጎጥና በሃይማኖት አንለያይም ሁላችንም አንድ ነን ኢትዮጵያዊ ነን የሚለው መንፈስ የማን ይሆን? የሻቢያ የወነግ የወያኔ የነጀዋር ወይስ ሳይጠሯቸው አቤት ሳይልኳቸው ወዴት በሚሉት ዘመን አመጣሽ የፖለቲካ ቀበኞች? መርሱን ለባለቤቱ ለኢትዮጵያ ህዝብ ተተናፋል። ከ82 በላይ የሚሆን ቋንቋ በሚነገርባት ሀገር የጎሳ ፖለቲካ ሆኖ መነሳት ዋልታና ማገር ሆነው አገራቸው ኢትዮጵያን በገነባት ሌሎች 82 ቋንቋ ተናጋሪዎች ወገኖች ላይ ጣትን መቀሰር አይሆንም? ምን የጎጥ ፖለቲከኛ ሆኖ መነሳትስ ያው አልሸሹም ፈቀቃሉ አግላይነት አይደለም? ቴዲ አንድለናቱ ሺለ ጠላቱ ያፈረሰውን የዘመነ መሳፍንት ስርዓት አይነት ለማምጣት እንደመታገል አይቆጠርም? ምን ሁኔታውን አጋጣሚውን በመጠቀም የተነሳሳውን የትግል ስሜት በራሱ ቃኝቶ ስልጣን ላይ ቁጭ ለማለት የሚፈልገው ራሱን ሊቅ ነኝ የሚለው የህብረተሰብ ክፍል ነው ወይስ በተወለደበት ቀይ ባደገበት ሀገርና በማንነቱ ላይ የመጡትን የጎሳ ተምቾች ላይ ተኩስ የከፈተው ሰፊ ህዝብ? ጎንደር፣ ወለጋ ወዘተ ብለህ ስትደረግ አንድ ጎጥ 14ቱ አንዱን ተጣረው እንዲቆሙና ተከፋፍለው እንዲናቆሩ ማዘጋጀት አይደለም? ምን በሃይማኖት ተደራጅቶ ከኔ እምነት ወይንም ከኔ ሃይማኖት ውጪ መኖር አይችልም በሚል ፈሊጥ ሙስሊሙ ለብቻ ክርስቲያኑ ለብቻ ግማሽ ለግማሽና መሳ ለመሳ ተከፋፍሎ መፋለምስ ለሀገር አንድነትና ለህዝብ ሉዓላዊነት ይጠቅማልን? ባጭሩ በጎሳ በጎጥና በሃይማኖት መደራጀትና መናቆር ጸረ አንድነት ጸረ ሰላምና አፍራሽ የፖለቲካ ቅኝት ናቸው ማለት ነው። በጎሳ በጎጥና በሃይማኖት መተፋፈሉን ትተን ዛሬም እንደዚያ ትውልድ እንዳያት ቅድማቶቻችን በአንድ ላይ ቆመን ለአንዲት ኢትዮጵያ መታገል መቻል አለብን እንላለን። በፍኖተ ዴሞክራሲ የቀረበው በሐምሌ ወር 2004 ዓመተ ምህረት ነበር።
ማፈናቀል፣ ህዝብ ጥላቻና ዘረኝነት። ብሔረተኝነት በመሰረቱ ከሀገር ወዳድነት የሚለየው ገንቢና ተራማጅ ባለው መሆኑና በጥላቻ ላይ በመመስረቱ ነው። የወያኔ ብሔረተኝነት ከጥንስሱ ገና በናቅፋ ደደቢት ብቅ ሲል ጠባብና በአማራ ጥላቻ ላይ የተገነባ ነበር። ወይን ጋዜጣቸው ትግላችን ጸረ አማራ ጸረ ኢምፔሪያሊስት ነው ከማለቱ ሌላ የመጀመሪያው የወያኔ መርሃ ግብር ወይም ፕሮግራም በግልጽ ጸረ ሸዋ አማራ ነን ከማለቱ በተጨማሪ የኢትዮጵያ ህዝብ በአንድነት ሊኖር ይችላል የሚሉ ሁሉ ተንኮለኛ አማራዎች ናቸው ብሎም ነበር። መለዚናዊ ሆነ ሰባት ነጋ ወጣትነታቸውን ያሳለፉት በአማራ ጥላቻ ነው። የቆየ የባንዳነት ቅርስም አለ። ለማንኛውም የወያኔ ታሪክ መሰረቱና አንብርቱ ጸረ አማራነትና ጸረ ኢትዮጵያዊነት መሆኑ ላይ ክርክር የሚያሻው አይደለም። ዛሬ ወያኔ በአማራዎች ላይ ያተኮረ ጥቃት በሰፊው እያካሄደ ነው። በአማራው ላይ ጸና እንጂ ወያኔ ጋምቤላና ኦጋዴን ነዋሪዎችን ለምሳሌ በዘር ጥላቻ ደረጃ እያጠቃና እያፈናቀለ ነው። ወያኔ በተለይም መለስ፣ ስብሃት፣ በረከትና አልፎም ሻቢያ በተለየ ደረጃ በአማራው ላይ ልዩ ጥላቻ አላቸው። ኦሮሞንም፣ ሶማሌውንም፣ ጉራጌውንም ወዘተ ግን አይወዱም። ይህ ግልጽ ነው። ወያኔና ሻቢያ ገና ከጥንቱ ትምክህተኞች ናቸውና የኢትዮጵያ አንድነት ጉዳይ አማራውን እንጂ ሌላውን አይመለከተውም ብለው ሲለፍፉ ቆይተዋል። እውነታ በሚለው የሻቢያ አማርኛ መጽሔት ቃለ መጠይቅ ሲደረግለት ኢሳይያስ አፈወርቂ ይህንኑ ተናግሯል።
የኢትዮጵያ ህዝብ ሁሉ ለአገሩ አንድነት እንደሚጨነቅ ግን በገሃድ ትምህርት ለሁሉም ተሰጥቷቸዋል። ወያኔ በግምቱ አማራውን ካንበረከከና ኦሮሞውን ቅስሙን ከሰበረ ግቡ የሚሟላ ይመስለዋል። ይህ ግን ቀዠቱ ነው። የጎንደርና ወሎን መሬት ወደ ትግራይ ሲያጠቃልልም የቋራን መሬት ለሱዳን ሲሰጥ ዋልድባን ሲደፍር ወዘተ ይህ ሁሉ በወያኔ ግምት አማራውን ማዳከሙ ነው። ኢትዮጵያዊነትና አማራነት ግን ተወራራሽ አይደሉም። ኢትዮጵያን ለማውደም አማራን ማምከን የሚለው የወያኔ አቋም ውድቅ ነው። ኢትዮጵያዊነት በአንድ ብሔር ብቻ የሚገለጽም አይደለም። የአማራው ህዝብ ኢትዮጵያዊ ነው። እውነቱ ቢነገር ወያኔ ገዢ መደብ ያለው የአማራ ህዝብ ከትግራይና ኤርትራ ህዝብ በበለጠ የተበደለ ነበር። አብላጫው ኢትዮጵያዊ ዜጋ ኢትዮጵያዊ ነው። እንደ አንዳንዶቹ ኢትዮጵያዊነት ላይ ድራድር ባይ አይደለም። ማፈናቀሉም ሆነ ጥቃቱ አማራው ላይ ቢያተኩርም አርባ ጉጉና በደን ነው ብንልም ኦጋዴንም ጋምቤላም አፋርም ሲዳማውም ከፍጅትና ከመፈናቀል አልዳኑም። የማንነታችንና የትግላችን የአንድነታችን መሰረት ግን ሁሌም ብሔር ብሔረሰብ ሳይሆን ኢትዮጵያዊነታችን መሆኑን መርሳት ከቶም አይገባም። ለወያኔ ወፍጮ ባቄላ ልናቀርብለት ካልተነሳን በስተቀር ክስተቱ የወያኔን ዘረኛነት ቁልጭ አድርጎ አላይላለውም የሚያሳይ ነው። የበለጠ አገዛዝ እድሜውን ሊያራዝም የቻለው ህዝብን በመከፋፈል ነው። በ1983 ዓ.ም ጸረ አማራነትን ወያኔ ሲያናፍስ በብሔረሰብ ደረጃ ከመቅጽበት የፈሉት ቡድኖች ወያኔን አጅበው ያን የሽግግር ተብያ አፋፋሪ ሂደት አድምቀዋል። ወያኔን ደግፈው እጅ አውጥተዋል፣ ሰግደዋል። ሳይውል ሳያድር ግን ወያኔ አንቅሮ ተፍቷቸዋል። ሹመታቸውም ተኖ ቀርቷል። የወያኔ ጸረ አማራነት በመሰረቱ ጸረ ኢትዮጵያዊነት በመሆኑ ለአማራ ብቻ የመጣ መርገም የመሰላቸው ወዲያውኑ ሁሉንም ወያኔ ገርፏል፣ አቃጥሏል። ከወያኔ በማበር አማራን እናወድማለን ብለው በበደኖም አሰቦትም አርባ ጉጉም ፍጅት በደም የተጨማለቁትም ሁሉ በወያኔ ተዋርደው ለስደት ተዳርገዋል። ወያኔ በአማራውም በአኝዋኩም በሶማሌውም በሲዳማውም ወዘተ ላይ የመጣ በከራ ነው። ይህን በመገንዘብና በደረጃ አኳያ ባንዱ ላይ የሚደርሰው በደል በወያኔ ፍርሃት የተነሳ ከሌላው አንጻር የተነከረ ወይም የቀነሰ ቢሆንም መነሻና መድረሻው ግን የወያኔ ጸረ ኢትዮጵያዊነት ነው። ይህንን በመገንዘብ ነው መፍትሄ መሻት መጣር ያለብን። በወያኔው መንገድ በአጸፋ መስጠት ደረጃ መንቀሳቀሱ የሚያዋጣና የሚጠቅም ሊሆን አይችልም። ወያኔ በቀደደው የብሔረሰብ ክፍፍልና መደራጀት ጎዳና መንጎዱ ተሞክሮም አላዋጣም ያለ ነውና ዳግም በዚያ ለመኳተል መነሳቱ ፍሬ አልባ ነው። ወያኔ ገና ሲመሰረት ትግሌ ጸረ አማራ ነው ብሏልና ነጋ ጠባ እነመለስም ሆኑ እነስብሃትም አማራውን ሲያጠቁ የሰማነውና ያየነው ነውና ወያኔ ጸረ አማራ ነው በሚል አዲስ ዜና ያገኘን ይመስል መናወጥ የለብንም። ወያኔ ጸረ አማራም ጸረ ኢትዮጵያም ነው። ቁም ነገሩ እንዴት ተባብረን ይህን ጭራቅ እናስወግዳለን እናጠፋለን የሚለው ነው። ይህ ደግሞ መተባበርን ይጠይቃል። ቢያንስ ኢትዮጵያዊነትን የትግላችን መሰረት ማድረግ ኢትዮጵያዊነትን በሰበብ አስባቡ ትተን ወደ ብሔረሰብና ጎጥ ደረጃ ከወረን ከተከፋፈል አገራዊና ኢትዮጵያዊ ሰልፍና እይታን ከዘነጋን መጨረሻው ለወያኔ እንጂ ለአገራችንም ከቶም የሚጠቅም አይሆንም። ነጋ ጠባም በወያኔ ጸረ ኢትዮጵያዊነት ላይ ብሽታን ማስተናገድ አንችልም። ይህ ቡድን ይህ የነመለስና የተባጠረ ቅም ይህ ትምክተኛ የትግራይ ስብስብ የለየላቸው ጸረ ኢትዮጵያና የህዝብ ጠላት መሆናቸውን ማወቅ ያሻል። ይህ ከታወቀና ወያኔ ጠላት ተብሎ ከተፈረጀ መፍትሄውን በስራ ማዋል የምንችልበት ሁኔታ ይኖራል። ከመለስ ተጣላን ብለው ግን ወያኔነትን የሚያቀነቅኑትን ጸረ ህዝብ ወንጀለኞችን የባዕድ ቅጥረኞችን ሁሉ መሪና ታዳጊ ብሎ ማጣፉ ከቀጠለ ደግሞ ስሬት ሳይሆን ውድመትና ድቀት እድላችን ሆኖ እንደሚቀጥል ማወቅ ይኖርብናል። ከመለስ ተለየን ከህዝብ ጎራ ተቀላቀልን የሚሉ አስመሳዮች የወያኔን ገበና ከመደበቃቸው ሌላ ቡድናቸው የፈጸማቸውን ወንጀሎችንም ሸፋፍነው ማለፍ የሚፈልጉ ናቸው። አንድም ቀን ወያኔ የጎንደርንና ወሎን መሬቶች ዘርፎ ከትግራይ ማጠቃለሉን አማራውን ማፈናቀሉን እስረኞቹን ደብዛ ማጥፋቱን ሲጠቅሱ ወይም ሲያወግዙ አይሰሙም። ለውጥ የሚፈልጉት ሁሉም ወያኔ ወይም በትግሬ በላይነት ስር ነው። ሻቢያም ቢሆን ኢትዮጵያዊነትና አማራነትን ተወራራሽ አድርጎ በጠላትነት ፈርጆ ታጋይ ኢትዮጵያዊ ኃይሎችን ሲያደናቅፍና ሲያዳክም ሲከፋፍልም ቆይቷል። ሌሎች ደግሞ መራግብራቸውም ሆነ የቀን ተቀን ስምሪታቸው የሚወጣው ከባዕዳን ሆኖ ሀገር የሚጠቅም ሳይሆን ለጌቶች ነጮች የሚበጅ መንገድ የሚካሄድ ሆኖ ማፈረነታቸው ቀጥሏል። የሀገር አንድነትን ለአደጋ የሚያጋልጡትንም አገር ወዳድ ኃይል ብለው ለማቀፍ አይናቸውን ጨፍነው ሊሞኙና ሊጋለቡ የተጎነበሱ ዜጎችም በተለይ በባዕድ አገር ጥቂት አይደሉም። ይህ ሁሉ መዘበራረቅና መደነጋገር የሐሳዊ መሲሆችና አጭበርባሪ የፖለቲካ ነቢዮች መፍላት ትግላችንን ይበልጥ ከባድ አድርጎታል። አፈጮሌ ጥራዝ ነጠቆች መድረክ ይዘው የፖለቲካ አዋቂና መሪ ነን ሲሉ የሚወናበደውና የሚያጨበጭበው በዝቶ መድረኩ ደፍርሷል። ሀቁ ይነገር ከተባለ ብዙ ተሞክሮን ነበረን ግና መገንዘቡ ያቃተን ይመስላል ቢባል ስህተት አይሆንም። ወደ አፍሪካይቱ አገር ሴኔጋል እይታችንን ብንወስድ አምባገነን ለመሆን ከጅሎ የነበረው ፕሬዚዳንት አብዱላይ ዋዴ በምርጫ ሲሸነፍ ውጤቱን ተቀብሎ ስልጣን ለቋል። በ1997 ዓመተ ምህረት በምርጫ የተሸነፈው መለስ ህዝብን ፈጅቶ በስልጣን ቀጠለ እንጂ ተሸነፍኩ ብሎ ስልጣን አልለቀቀም። አልታደልንም ተብሎ የሚታለፍ አይደለም። መለስ ዜናዊ ለባዕዳን አድሮ የባዕዳን ድጋፍን አግኝቶ የባጀብን እርኩስ ኃይል ነው። ሽንፈቱ በባዕዳን እርዳታ የሚመጣ አይደለም፣ የሚፈልጉት አሽከራቸው ነውና። ሽንፈቱ ከወያኔ ባልተለዩና ወያኔም በሆኑ አስመሳይ ተቃዋሚነን ባዮች መሪነት የሚከሰት አይደለም። የወያኔ ሽንፈቱ ለባዕዳን አድረው የባዕዳን ተልእኮን ሊያሟሉ በተነሱትም የሚመጣ አይደለም። የወያኔ ሽንፈት እውን የሚሆነው ወያኔ የኢትዮጵያ ጠላት ነው ብለው አመረው ሊያጠፉት ተነስተው በሚታገሉት ዜጎች ብቻ ነው። የኢትዮጵያ ቀውስ ተፋፍሞ ወደ ፍንዳታው እያመራ ባለበት ቀዝቃዛ ውሃ በእሳቱ ላይ ሊቸልሱ የሚቀበዘበዙ በዝተዋል። በ1997 ምርጫ ጊዜ የወያኔ ሽንፈት አፍጦ ሲመጣ ጸረ ወያኔን ያሉ ስንቶቹ የትግራይ ተወላጆች የወያኔ ደጋፊ እንደሆኑ ታዝበናል። ዛሬ ተቃዋሚነን የሚሉት ደግሞ ባለሀብትና ከበርቴዎች በመሆናቸው ወያኔ ቦዘኔ የሚለውን ሰፊ ህዝብ ከወያኔ ባልተናነሰ ይፈሩታል። በወያኔ ዘመን የከበሩትም ስርነቀል ለውጥን ይፈራሉ። ይህን ሁሉ ተገንዝበን ጋሬጣዎቹን ማስወገድ አለብን። ግዳጁ ብዙ ነው፣ ፈተናው ከባድ ነው። የአገር ጉዳይ ነውና ላይችል አይሰጠውም ነውና በራሱ ሀገር የሚፈናቀለው መሬቱን የሚነጠቀውና የሚፈጀው ህዝብ ከእንግዲህ ሕሳበዛችሁት ብሎ በጠላቶቹ ላይ ሊነሳ ሊያምጽና ገዢነን ያሉትንም ሊያስጨንቅና ሊቀጣ ይገባዋል። ሌላ መንገድ ሌላ መፍትሄ የለም። በሰላም ወያኔን ማፈገድ የሚሉን ዘለዓለማዊ ባርነትን ሰባኪዎች ወይም የወያኔ ስርዓት የትግሬ የበላይነት ገዢነት የሚሉት እንዳይነካ የሚፈልጉ ብቻ ናቸው። ልንነቃባቸው ይገባል። የኢትዮጵያ ህዝብ የተከበረና ሊከበርም የሚገባው ነውና ማንም ጥራዝ ነጠቅ ልምራህ በስምህ ልንጫጫ ሊለው የሚጠበቅ አይደለም። የተቃዋሚ ፖለቲካ መድረክ የተባለውም መጽዳት አለበት። መቀለጃና የማንም መጫወቻ መሆኑ ማብቃት አለበት። የወያኔ መውደቂያ ጊዜ ደርሷል። የነጻነት ደወል ደውሏል። ጊዜው ደረሰ። የነጻነት ፋና መራራው ትግል ይግፋ፣ መድህንህ እሱ ነውና ብሎ ያ ጀግና ትውልድ የዘመረው ዛሬም ወቅታዊ ነው። ኢትዮጵያን ለማዳን በኢትዮጵያዊነት አብረን እንነሳ። ህዋሳችን በድኖ እስትንፋሳችን እስቲገታ ያው አካል መስጠበልቶት እስኪወጥ በዝምታ ለሳን ሸረሪት አድርሶበት ያውነቱ እስኪያከተም ትንታግ እሳት እስኪስለመለም ነበልባሉ እስኪጨልም እንጫለን እንጫለን እውነት ተውጣ ፈተታበብ እንላለን መንጋጋ መንጋጨላችን በቦክስ በሰደፍ ቢወልቅ በትንታግ የጠይታረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላ ፈንጃ ለምለም ስጋችን ቢጨቀጨቅ እንጫለን ደውነት ለሀቅ እንሞታለን እንጫለን ኤሎሄ እንላለን ደም ስራችን ተበጥቶ ደማችን እንደ ውሃ ቢቀዳም ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃትትም ምድረ ሲኦል ታጉረን እመቀመቅ ብንወርድም እንጫለን አንደክመም ከቶንም አንታክትም የሰው ልጆች ስቃይ ሪታ ረሃብ ርዛት ዋይታ እንደ ውዳቂ በያፋልቱ መደፋቱ መሰጣቱ እስኪያበቃ ተቆቃው ምሬት ተቀቀን ዋይታው እስኪያበቃ እስኪያበቃ መረገጡ በባርነት መገሽለጡ በሸፍጣፎት መሸጎጡ እንጫለን እንጫለን እንላለን እውነት ፍትህ እኩልነት ሰብአዊነት ነፃዊነት ያብብ ይውጣ እንላለን እንጫለን እንጫለን እንጫለን
Thank you.